አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን ደምሰምብታችኋል ይላል የተለመደው ኔዞትር ያክብሮት ሰላምታችንን ያስቀደም የዛሬ ካቲት 4 ቀን 2010 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የፌብሩዋሪ 11 2018 ቅንብራችንን ይዘን ቀርበናል። በቅድሚያ ሞሬሾ ግን ያማራው ድርጅት ያወጣውን መግለጫ እናስደምጣለን። አርበኞች ግንቦት 7 የተሰኘው ድርጅት በአማራው ህዝብ ቁስል ላይ ጨው ነሰነሰ። ውግዝ ከማሪዮስ ከግንቦት 7 ጋር ያበረ አማራ ጥቁር ውሻ ይውለድ ይላል የመግለጫው ርዕስ። ልክ ከምሽቱ 12 ሰዓት ሲሆን ሰፊ የጥያቄና መልስ ጊዜ ይኖረናል። ለውይይቱ የጋበዝናቸውን እንግዳ ወደ ኋላ ላይ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ያክብሮት ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Son los dos a la magia, son los dos a la magia, son los dos a la magia.
ሞረሽ ወግኔ ያማራ ድርጅት ሰኞ ጥር 28 ቀን 2010 ዓ.ም ተመረተ። አርበኞች ግንቦት 7 የተሰኘው ድርጅት በአማራ ህዝብ ቁስል ላይ ጨው ነሰነሰ። ውግዝ ከማሪዮስ ከግንቦት 7 ጋር ያበረ አማራ ጥቁር ውሻ ይውለድ። ሞረሽ ወግኔ ያማራ ድርጅት ግንቦት 7 የተሰኘው ድርጅት ከትግሬው ያኔ ከፋ ያማራ ህዝብ ጠላት መሆኑን ከመያራምደው አላማና ከሚፈጽማቸው ጸረ አማራ ተግባሮች ተነስተን ለጥቃታችን መከታ ያልሆነን ድርጅት ለመሞቻችን ምክንያት አይሁን በሚል ርዕስ መግለጫ ማውጣቱ ይታወቃል። ይህን መግለጫ ያዩ የድርጅቱ አባላት ደጋፊዎችና ጀሌዎች እንዴት ሆኖ ግንቦት 7 ያማራ ጥላት ይሆናል? ድርጅቱ ካሉት አባላት ከ180 ምናምኑ ያህል አማራዎች ናቸው በማለት ቡራ ከረዩ ማለታቸውን እናስታውሳለን። እውነትና ንጋት ያደረ ይፈካል እንዲሉ እኛ ያልነው እውነት ድጋፊዎቹ የጮሁበት ውሸት መሆኑን ሰሞኑን ድርጅቱ ከትግራይ ህዝብ ዲሞክራሲያዊ ንቅናቄ ጋር በመሆን ካርበኞች ግንቦት 7ና ከትግራይ ህዝብ ዲሞክራሲያዊ ንቅናቄ የተሰጠ መግለጫ በሚል ርዕስ ባወጣው ሐተታ ጸረ አማራነቱን ፍንትው አድርጎ አሳይቶናል። ከዚህ ጸረ አማራና የትግሬው ያኔ አላማራማጅ ከሆነ ድርጅት ጋር የቆመ ያማራ ልጅ ሞረሽ ወግኔ ያማራ ድርጅት የክህነት ስልጣን ባይኖረውም እንደ ባህላችን ውግድ ይሁዳ ውግዝ ከማሪዮስ ጥቁር ውሻ ውለድ እንድንል በውቀታችሁ በግዚያችሁና በገንዘባችሁ ያሳደጋችሁ ድርጅት በአማራው ቁስል ላይ የነሰነሰው ጨው አስገድዶናል። ቀጣፊን ሲረቱ በወንድሙ በህቱ እንዲሉ የግንቦት 7 ቃል አቀባይ የሆኑት ይሳት ሰራተኞች ጭምር መግለጫው ተገቢና ትክክል አለመሆኑን በየገጸ መጽሐፋቸው ገልጸዋል። የድርጅቱን የህዝብ ግንኙነት ተግባርም አውግዘዋል። የትግራይ ህዝብ ዲሞክራሲያዊ ንቅናቄ ትህዴን አመሰራረትና ተልእኮ በሚገባ የተከታተሉ ወገኖች የሚያምኑትና የሚገባቸው ትህዴን ወያኔ በህዝብ ግፊት ከስልጣን ቢወገድ አሁን ግንቦት ሰባት እንደሚለን በሰው ደም ከሁሉም በላይ በአማራ ደም የተጨማለቁ የወያኔ አባላትና ደጋፊዎች የሆኑ ምንም አይነት ተጠየቅ እንዳይደርስባቸው ዘብ እንዲሆን ከቻለም የስልጣን ባለቤት እንዲሆን በሻቢያና በትግሬ ወያኔ ትብብር የተመሠረተ ድርጅት መሆኑን ያውቃሉ። ይህን ለመረዳት ከማንም የተሻለ የግንቦት ሰባት አመራር ከነመለስ ጋር በነበረው ጥብቅ ግንኙነትና አሁንም ከሻቢያ ጋር ባለው ግንኙነት ከማንም የተሻለው ዕውቀቱም ሆነ ግንዛቤው ሊኖረው እንደሚቻል ይታመናል። ሞላ አስገዶም የትህደን መሪ ብርሃኑ ምክትል አድርጎ የመደበው ሰው የሁለቱ ድርጅቶች የስምምነት ሰነድ የተጻፈበት ቀለም ሳይደርቅ ከነሰራዊቱ ከድቶ አዲስ አበባ መግባትና በግንቦት ሰባት አባላትና አካላት ላይ ያሳደረው የህሊና ስብራት የቱን ያህል እንደሆነ የሚያውቁ ያውቁታል። ግንቦት ሰባትና አመራሩ ይህን መራራ ሐቅ ወደ ጎን ገፍተውና አራሙቻጭ ነው ዛሬም አንድ ነን በማለት በአማራው ቁስላጨው መነስነሱን ስራይ ብለው ይዘውታል። ሁለቱን ድርጅቶች እንዲህ አንድም ሁለትም ያደረጋቸው መሰረታዊ ምክንያቱ ጸረ አማራ አቋማቸውና አመለካከታቸው እንደሆነ ተግባራቸው በግልጽ ያሳያል። ማንም የትግሬ ወያኔ እንቅስቃሴ የሚከታተል ሰው እንደሚረዳው ወያኔ ተቃዋሚዎችናቸው ያላቸውን ድርጅቶች ግንቦት ሰባትን ጨምሮ አሸባሪዎች በማለት ፈርጆ ከነርሱ ጋር ንክኪነት ያላቸውንም ሆነ የአይናቸው ቀለም አላባረኝም የሚላቸውን በአሸባሪነት ስም እያሳበበ መግደሉ ማሰሩና ማሰቃየቱ ይታወቃል። ትህዴን ግን ከዚህ ፍርጃ ውስጥ የለም። ለምን? መልሱ በእነርሱ የተቋቋመና የእነርሱን ዓላማ የሚያስፈጽም መሆኑ ነው። ለዚህ የሞላ አስገዶም መክዳትና ወደ አለቆቹ መቀላቀል ከበቂ በላይ ማስረጃ ነው። አርበኞች ግንቦት ሰባት የሚባለው ድርጅት በትህዴን ተማምኖ ያሰማው የነበረው ፉከራና ቀረርቶ እሳት እንደ ገባ ጅማት ወደ ኋላ ተኮማትሮ ወደ በረዶነት መለወጥ የጀመረው ከሞላ አስገዶም ክዳት ተከትሎ እንደሆነ ግልጽ ነው። እንቅስቃሴው ወደ በረዶነት የተለወጠው ደግሞ አዘዞ ላይ ፊሽካው ተነፋ በተባለ አጭር ጊዜ ውስጥ ኮሎኔል ደመቀ ዘውዱ በተኮሳት አብሪ ጥይት አማካኝነት የጎንደርና የጎጃም ሕዝብ ነቅሎ በመውጣት የሕዝባዊ እምቢተኝነቱን እንቅስቃሴ በመቀላቀል ለግንቦት ሰባት ካላችሁ ሰራዊት ላኩልን፣ ከሌላችሁ መሳሪያ አቀብሉን የሚለው ጥያቄ ከየአቅጣጫው ሲሰማ ሰራዊት ቀርቶ አንድ ጥይት ማቀበል ሳይችል በቀረበበት ወቅት እንደሆነ ልብ ያለው ልብ ይለዋል። በግንቦት ሰባት ስም የሞቱት የታሰሩት የተስቃዩት በሙሉ አማሮች ናቸው። ኤርትራ በረሃ ሄደው በሻቢያና ቀጥሎም በዘመቻ ስም የተገደሉት አማራዎች ናቸው። እነ ሻለቃ መሳፍንት ገብርዬ፣ እነ ተስፋሁን ወዘተ አማራዎች ናቸው። ከአማራም ጎንደሬዎች ናቸው። በመፈንቅለ መንግሥት ስም የታሰሩትና የተገረፉት በሙሉ አማራዎች ናቸው። ከእነዚህ ውስጥ የዕድሜ ልክ እስረኛዋ እማዋይሽ ተጠቃሽ ነች። ይህ ሁሉ ሲሆን የግንቦት ሰባት ማኅበራዊ መሠረት ከሆኑት ነገዶች የሞተም ሆነ የታሰረ አለመኖሩን ስናስተውል ግንቦት ሰባት ከወያኔ በምን ይለያል ብለን ብንጠይቅ ነውሩም ሆነ ክፋቱ ምንድን ነው? ሕዝባችን ይህን ሁሉ ሐቅ እየተመለከተ ግማሹ በየዋህነት፣ ግማሹ መረጃ ባለማገላበጥ፣ ግማሹ ወያኔ ይውደቅ ብቻ በማለት ለግንቦት ሰባት ድጋፉን መስጠቱ ይታወሳል። አማራው ጠላቴ ነው ብሎ ስንቅ ሰንቆ ነገዱን አድራጅቶና መርቶ ለሥልጣን ያበቃው የትግሬ ወያኔ የአማራውን ለማጥፋት ቆርጦ መነሳቱን እየታወቀ እርሱንም ለማጥፋት ጥቃቅን ምክንያቶችን ለሚፈልገው ወያኔ ሲሻኝ ጢስ ወጋኝ ሆኖለት የሌለውን አለኝ እያለ ጠዋት ማታ በሚያሰራጨው ፕሮፓጋንዳ ለአማራው መጨፍጨፍ ምክንያት ከመሆን አልፎ እሱ ራሱን በቁስሉ ላይ ጨው እየነሰነሰ ይገኛል። ግፍ የበዛበት አማራ በራሱ አነሳሽነት በገዳዮቹና በአፋኞቹ ላይ ካለፉት ሦስት ዓመታት ወዲህ በጎንደር በጎጃምና ሰሞኑ ደግሞ በወሎ ተቀጣጥሎ የዘለቀው ሕዝባዊ እንቅስቃሴ ጸረ ትግሬ ነው በማለት ከትህዴን ጋር አብሮ ትግሉን ጥላሸት ሊቀባው ሞክሯል። የአማራውንም የህልውና ትግል ጸረ ትግሬ እንደሆነ ከወያኔ በላይ ሆኖ ያዞምባውን ማንባት ጀምሯል። ይህ የወሎ ሕዝብ በሀያ ሰባት ዓመታት ውስጥ በትግሬ ወያኔ የተፈጸመበት ግፍ አንገሽግሾት የተቀጣጠለው ዐመፅ በጸረ ትግሬነት መፈረጅ የድርጅቱን ጸረ አማራነት ያረጋግጣል። በሌላ በኩል ግንቦት 7 የወሎ ህዝብ 27 ዓመታት በትግራይ ወያኔ በተፈጸመበት የግፍ ቁና ሞልቶ መፍሰስ በመጀመሩ መምረር ነው መምረር ነው መምረር ነው እንደቀል ባይመር አይደለም ወይ ዱባ የሚቀቀል በሚለው ያባቶቹ ይትባል በቁጣና በልክ ተነሳስቶ የወሰዳቸው ንርምጃዎች የግንቦት 7 የሰመን እዝ ጥቃት አደረሰ በማለት በፕሮፖጋንዳው ታሩ ኢሳት ሲነግረን መክረሙ ይታወሳል። ይህ ከሆነ ወያኔን ከትግሬ ሳይለይ ጉዳት ያደረሰው ራሱ ግንቦት 7 እንደሆነ ያሳያል። ነገሩ ግን ወዲህ ነው። በመጀመሪያ ደረጃ ግንቦት 7 እንኳን መሃል ወሎ የሚدرس እዝ ቀርቶ አንድ አባል የለውም። የግንቦት 7ን የሰመን እዝ ወሬ ለሰማ ሰው ብልህ ሴት አለቸው የሚባለውን ነገር ያስታውሳል። ከብት ያለው ያግባሽ ወይስ አፍ ያለው ቢሏት አፍ ያለው ያግባኝ አፍ ካለው ከብቱን ያመጣዋል ያለችው አይነት ሆኖ ያማራው ጀግና የሰራውን ሥራ በኢሳት አፍ አማካኝነት ሁሉ ሜኔ ነው ይላል። በኢሳት በተሰራጩ ዜናዎች ትክክለኛነት ካመነ ትግሬን ከውያኔ ሳይለይ ጉዳት ያደረሰ እሱ ነውና ተጠያቂው ራሱ ግንቦት 7 ነው። ልብ አድርጉ፣ ጀግንነቱን የኔን ነው ብሎ ህዝብን ከህዝብ የማጣላቱን ግን ያማራው ህዝብ ነው ይላል። ባንድራስ ሁለት ምላስ የሚባለው ይህ አይነት ድርጊት ነው። በጥቅሉ ግንቦት 7 የህዝብን ትግል ውጤቶች የኔ ናቸው ይላለ ወደ ውጤቶቹ በተደረገ ጉዞ ህዝቡ ጥላቱን ከወዳጁ ለይቶ የወሰደውን ተገቢ እርምጃ ራሱም በመግለጫው ወያኔ የትግራይን ተወላጆች በማስገደድና በማባበል አባል ካደረገ በኋላ በህዝብ ላይ ለሚፈጽማቸው ጥቃቶች መረጃ አቀባይ ጉዳይ አስፈጻሚና አካባቢው የሥርዓቱ የድጋፍ ኃይል አድርጎ ተጠቅሞበታል። በዚህም የተነሳ ለአመታት ተፋቅሮና ተከባብሮ ከሚኖረው ህዝብ ጋር እንዲጋጭና በጥላትነት እንዲታይ አድርጎታል ይለናል። አያይዞም ካለፉት 3 ዓመታት ወዲህ በተለያዩ የአገሪቱ ክፍሎች በተነሱ የጸረ ወያኔ እንቅስቃሴዎች የበቀል እርምጃ እየተወሰደባቸው ካሉ የህወሓት ካድሬዎች በተጨማሪ ከህወሓት ጋር ምንም አይነት ግንኙነት ያልነበራቸው ሰዎችም የጥቃቱ ሰለባ እንደሆኑ መስማት እየተለመደ መጥቷል በማለት በገለጻቸው የወያኔ ተላላኪዎችና አፋኞች ላይ የወሰደውን እርምጃ ከወያኔ ጋር ምንም አይነት ግንኙነት የሌላቸው ትግሬዎች ተጠቅተዋል በማለት ራሱን በራሱ ዚያው በዚያው ሲቃረን ይታያል። ግንቦት 7 ከወያኔ ጋር ምንም አይነት ግንኙነት የሌላቸው ትግሬዎች ጥቃት ተፈጸመባቸው ሲል እነዚህ ሰዎች እነማን እንደሆኑ የተፈጸመባቸው ጥቃት ምን አይነት መሆኑን በመግለጫው ይሄ ነው ያለው ነገር የለም። ይህ በሌለበት ሁኔታ በምን ተአምር ነው የትግሬ ወያኔ ተባባሪዎችና ድጋፊዎች ያልሆኑ ሰዎች ጥቃት ሊደርስባቸው እንደቻለ በምን ሁኔታ እንዳጣራ የሚያሳይበት ማስረጃ የለም። ከሁሉም በላይ ስብሐት ነጋ፣ ስዩም መስፍን፣ ሳሞራይኑስ፣ ጌታቸው አሰፋ፣ አባይ ወልዱ ወዘተ ወዘተ ሁሉም ወያኔዎችና ትግሬዎች ናቸው። እነርሱ ሲነኩ ትግሬ መነካቱ ግልጽ ነው፣ ትግሬ ናቸውና። ከሁሉም በላይ በዛሬቱ ኢትዮጵያ ትግሬ ወያኔ አባል ያልሆነ ትግሬ በግልጽ በሚያሰሙት ተቃውሞ ከመናውቃቸው ጌታቸው ረዳና ገብረመድህን ውጭ አለ ወይ? በየቤታቸው አድፍጦ ድምጽ የሚያሰሙ የወያኔ ተቃዋሚዎች ሊኖሩ ይችላሉ። ይህ ግን ወያኔን ተቃወሙ ማለት አይደለም። ለምሳሌ አረና እንደ ድርጅት የወያኔ ተቃዋሚ መስሎ የሚታይ ነው። አረና ግን ከወያኔ ጋር ያካሄድ እንጂ ያላማ ተቃውሞ የለውም። ለምሳሌ እንደ ወያኔ ሁሉ ወልቃይት፣ ጠገዴና ጠለምት የትግራይ እንደሆነ ያምናል። ወያኔ በአማራ ላይ የፈጸመውን የዘር ማጥፋትና የዘር ማጥላት ወንጀል አያምንም። የወልቃይትን ጠገዴ ህዝብም ትግሬ ነው ብለው ያምናሉ። ሁሉም የቆሙት ለትግሬ ነው። ወያኔ በተጠቃ ቁጥር ሁሉም ትግሬ ተጠቃ በማለት ይጮሃሉ። ትግሬና ወያኔን እንዴት መለየት እንዳለበት የሚያውቀው ማንም ሳይሆን የትግራይ ህዝብ ነው። እነርሱ ማለትም ትግሬዎቹ ትግሬና ወያኔ አይደል አይለያዩም አንድ ነን እያሉን ግንቦት 7 ከወያኔ አባሎች ትህዴን ጋር ሆኖ ከወያኔ ምልምሎችና ትግሬዎች ጋር ሆኖ ከወያኔ ጋር ምንም አይነት ንክኪ የሌላቸው ትግሬዎች ተጠቁ ብሎ ሲቆጭ የወሎ ህዝብ በድፍን ከሁሉም በላይ የአማራ ሕፃናት አዛውንቶችና እናቶች በሄሊኮፕተር በታገዘ የአጋዚ ሰራዊት ሲጨፈጨፉ አላሳዘኑትም። ጎንደር፣ ጎጃም፣ ቤንሻንጉል፣ ከፋ፣ ሐረርጌ፣ ወለጋ ከነነፍሳቸው ገደል የተወረወሩ አማሮች ወያኔ በጠላትነት ፈርጆ እንዲጠፉ የፈረደባቸው ስለሆኑ አያሳዝኑም። ይህም ለግንቦት 7 አይገደውም። ከላይ ከተጠቀሱት ሰዎች በቀር የትግሬ ወያኔ ድጋፊ ያልሆነ ትግሬ ወይም የወያኔ ዓላማ አራማጅ ያልሆነ ትግሬ ፈልጎ ማግኘት ይቻላል የሚሉን ካሉ ተጨፈኑ ላሞኛችሁ የሚሉን ብቻ ናቸው። ከተባለም መባል ያለበት ህዝብን እንደ ህዝብ በጥላትነት መፈረጅ ተገቢ አይደለም የሚለው ነው። እናም አማራው የትግራይን ህዝብ በጥላትነት አያይም። በተቃራኒው የትግራይ ህዝብ ልጆች ናቸው ብሎ ባሸናፊነት ስሜት ተውጦ ለወያኔ አይንና ጆሮ ሆነው ለጨበጡት ስልጣን ያበቃቸው እንደሆነ በየአደባባዩ በኩራት የሚነግሩን ትግሬዎች ናቸው። አማራ ሲገደልና ሲፈናቀል ይህ ጥሩ አይደለም ብሎ ድምፁን ያሰማ ትግሬ ከሁለት ሰው በቀር አልተሰማም። በዓለም ዙሪያ የሚገኘው ኢትዮጵያዊ በጎኖቹ ላይ የትግሬ ወያኔ የሚፈጽመውን ግፍ ለመቃወም ባለፉት 27 ዓመታት በየዓለም አቀፍ ድርጅቶች በር በበረዶ በፀሐይ ሲንቃቃ አንድም ትግሬ አደባባይ ያለመውጣት ትርጉም ምን ሊባል ይችላል? በእኛ እምነት ሁሉም የትግሬ ወያኔ የሚሠራ ሁሉ ትክክል ነው ብሎ በማመኑ እንደሆነ ጥርጥር የለንም። በጎንደር በጎጃምና በወሎ ህዝባዊ እንቅስቃሴ ጥቃት የተፈጸመባቸው ግለሰቦች ትግሬዎች ብቻ ካለመሆናቸውም በላይ ሁሉም የወያኔ ሰላዮችና የአፈና መዋቅሩ ሠራተኞች ለመሆናቸው አንዳች ጥርጥር የለንም። በዚህም ጥቃት ከደረሰባቸው ሰዎች መካከል በርካታዎቹ አማራዎች ናቸው። ይህን የአማራው ክልል ተብዬ ዝርዝሩን ለሕዝብ ይፋ በማድረግ ተጠቂዎቹ አማራዎች ከፍተኛውን ቁጥር መያዛቸውን አሳውቋል። ወሎም የሆነው ይሄው ነው። የሚገርመው ግንቦት ሰባት የተባለው ድርጅት ጎንደር፣ ጎጃም፣ ደብረ ዘይት፣ አምቦ ወዘተ አማራውና ኦሮሞ በግፍ ሲጨፈጨፉ አንዳችም መግለጫ እንዳላወጣ ይታወሳል። የወሎውም ከዚያ የተለየ ነገር አልተፈጠረም። ጎንደርና ጎጃም በወያኔ ሰላዮችና አፋኞች ላይ ሕዝቡ ዘር ሳይለይ እርምጃ ወስዷል። በዚህም ትግሬዎች እንዴት ተደፈርን ብለው አገር ይያዝልን ማለታቸውና ከውጭ እስከ ውስጥ ያለው የወያኔ አባል ሕዝቡ በወሰደው ነጥሎ የማጥቃት እርምጃ ቆፈን ውስጥ በመግባት ያባየን ወድማዬ ልክክ ይሉት ዐይነት የዘር ጥቃት ደረሰብን በማለት ሲያለቅሱ በመስማታችን እጅግ ተደንቀናል። የእኛ ወገኖች በግፍና በገፍ ከነ ሕይወታቸው ገደል ሲጣሉ ትግሬዎች ፈንዲሻ እየነሰነሱ ዳንኪራ ይመቱ ነበር። መከራና ሐዘን፣ መጠቃትና መደፈር ምን እንደሆን ይወቁት። ከእንግዲህ ለሚያደርጉት ሁሉ ምን ሊከተላቸው እንደሚችል በትንሿም ቢሆን ትምህርት አግኝተዋል። ይህ ትምህርት ግንቦት ሰባትን አንገሽግሾት አማራውን ሲያማርር የፊቱን ያስተዋለ አይመስልም። በዚህ ድርጊቱ ቀለብ አቅራቢው የአማራ ልጅ ለካ ብሎ የእንግሊላ ጥሎት ሲሸሸው ያን ጊዜ ስህተቱን እየመረረው ይረዳል። ይህ ጥቃትና መደፈር ተሰምቶት ከግንቦት ሰባት ጋር የቆመ አማራ ለአባቱ ገዳይ እናቱን የሚድር ወኔ ቢስ ነው። እንደዚህ ያለ አማራ ይኖራልንም ብለን አናስብ። አማራን ከፈጽሞ ጥፋት እንታደጋለን። አማራነት ያብባል።
Yeah. I'm አርማጮቻችን በመግቢያችን ላይ እንደገለጽነው ቀጣው ስርጭታችን ጥያቄና መልስ ጊዜ ነው። የዛሬው እንግዳችን በተለያዩ ግዚያቶች በኢትዮጵያነት ሬዲዮ እንዲሁም በሌሎች የህዝብ መገናኛ አውታሮች ላይ በመቅረብ አገር በቀል የሆኑ የጸረ ኢትዮጵያ ኃይላት ከኢትዮጵያነትና ከህዝባ ታሪክ ጋር ጥላላቸው ኢትዮጵያን በመካድና በማስካር ተግባር ላይ ለተሰለፉት የኢትዮጵያነት መታወቂያ በረጅሙ ተጽፎ ያላለቀ ታሪክ ያላት መሆኗና ኢትዮጵያነት ኩራትና ክብር ሆኖንም በበራቸው ሳይታክቱ የሚያስተምሩ የሚያነቁ ምሁር ናቸው። ለንባቢያ በቋቸው ጽሑፎቻቸው እጅግ ብዙዎች ናቸው። በመርመሮቻቸው እጅግ ተዋጣላቸው ምሁር ናቸው። የኢትዮጵያ አንድነት ሬዲዮ እንኝህን ስመጥሩ የታሪክ ምሁር ስናቀርብ በሚሰጡን ትምህርታዊ ማብራሪያዎች ተጠቃሚዎች እንድንሆን በማሰብ ነው። እንግዳችን አሁን በቴሌፎን መስመር ላይ ናቸው። ተናስተልኝ ፕሮፌሰር ኃይሉ ራርቦ ይሰማዋታል?
ይሰማኛል። እንግዲህ በመጋበዛችሁ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አዎ፣ እንደቀደሙ ግዛቶች ሁሉ የኢትዮጵያ ነት ሬዲዮ የጥያቄና መልስ ማርባ ቀርብሎት ግዛ መሰረት ፈቃደኛ ሆኖ መሳቱ መገኘቶ በአምኖቻችን በሬዲዮ የዝግጅት ክፍልና በራሴ ስም እንኳን በደህና ለውይይቱ ቀርቡ እያልኩ ወደ ጥያቄ ሸጋገራለሁ። በቅድሚያ እንግዲህ ፕሮፌሰር ኃይለ ላሬቦ፣ ያው የኢትዮጵያን ግዛት ሁኔታ መቼም ልንዘለው ማንችለው ነው። ግዛት ሁኔታውን እስቲ በርሶ ግምት በአገራችን ያለውን ሁኔታዎች እንደው አጠር ባለ ሁኔታ እንዴት ይመለከቱታል? ይሄን እንደመንደደ ሐሳብ አርገን ብንነሳ።
የኢትዮጵያ ሁኔታ አሁን ያለበት በጣም የሚያሳስብ ነው። እጅግ በጣም የሚያሳስብ ነው። አንድ ወደ ኋላ ተመልሼ ላሳስብ የሚፈልገው አሁን ያለንበት ሁኔታ ወደ 1920ዎቹ እና 30ዎቹ አካባቢ ማለት ነው። ኢትዮጵያ ያን ጊዜ በቅኝ ገዢዎች በምስራቅም በምዕራብም በደቡብም በሰሜንም ተከባ ነበረ። እንግዲህ ጣሊያኖች ሀገሪቷን በጎሳና በቋንቋ በዘር ለይተው ለመግዛት እና የአድዋንም ደም ለመበቀል በጣም ከፍተኛ እርምጃ በለመውሰድ እየተንቀሳቀሱ ነበር የነበረበት ጊዜ ነው። ኢትዮጵያ እንግዲህ ያኔ ምንድነው የሆነችው? ወደቧ በሙሉ ተይዞ ስለነበረ የምታስገባው መሳሪያ በሙሉ ከውጭ ኃይሎች ቁጥጥር ስር ነበር ማለት ነው። አሁንም እየተከናወነ ያለ ሁናቴ በዛ መልክ መሰለኝ። አንድ ጊዜ አቶ መለስ ስለ አሰብ በኤርትራ መቅረት ሲወስዱ ምንም ዋጋ የለውም የግመሎች መጠጫ ሆኖ ነው የሚቀር ያሉት፣ አሁን በአረቦች እና ኢትዮጵያ ጠላቶች በሆኑት ተወስዳ ሶማሌም ጅቡቲም በዛ ሁናቴ ስላሉ ኢትዮጵያ በጠላቶች እየተከበበች ናት ማለት ይቻላል። አገሩን ውስጥ ሰላምና እርጋታ ስለሌለ በጣም አሳሳቢ ሁኔታ ነው ያለው። በሌላው ደግሞ አንዳንድ ጥሩ ፍንጮች እየታዩ ናቸው። ለምሳሌ በኢልቁንም በኦሮሚያ አካባቢ የምናየው የኢትዮጵያ ብሔርተኝነት በመሪዎቹ ደረጃ እየተከሰተ ነው። ይሄ ወዴት እንደሚሄድ ምንስ አይነት ሁኔታ እንደመፈጠር አናየውም። መሪዎቹ ራሳቸው ይህንን የሚሉት የኢትዮጵያን ብሔርተኝነትን ከፍ የሚያደርጉት ለስልታዊ እና ለጊዜያዊ ጥቅማቸው ነው ወይ ወይንስ እውነተኛነት አለው ለምለው ጥያቄ ደግሞ እስካሁን ድረስ መልስ እንድናገኝ የሚግበቃ ፍንጭ አላገኘንም። በዚህ ምክንያት ኢትዮጵያ ያለችበት ሁኔታ በጣም የሚያሳስብ ነው። ያኔ በ1920ዎቹ እና 30ዎቹ ደስ ምለው ኢትዮጵያውያን የኢትዮጵያ መሪዎች በሀገሪቷ ደረጃ ከፍተኛ ተቀባይነት ያሉ ህዝቡን ሊያስተባብሩ የሚችሉ ሰዎች በስልጣን ላይ ነበሩ። አሁን ያለው ሁኔታ ግን በጣም የተለየ ስለሆነ አገሪቷን ከፍተኛ ችግር ላይ ሳይጥሉ አይቀሩም የሚል አተሳሰብ ነው ያለኝ። እንግዲህ በጠቅላላ ይሄ ነው የኢትዮጵያ ስለ ኢትዮጵያ ያለኝ ግንዛቤ።
አይ መልካም፣ የምንጋራው ሐሳብ ነው። እንግዲህ ብዙዎቹን አንሳቸዋል። እንግዲህ ይሄንን አስጊ ሁኔታዎችን ያንጃበው መሆናቸውን ትግልም እና ትንቅ እየተደረገ ነውና ይሄንን ሁኔታ ሲዳስሱት እንደው ሲያገናዝቡት የትግሉ ሁኔታ በየቦታው በማማራው አካባቢ የሚደረገው ተጋድሎ በኦሮሞ መሃል ኢትዮጵያ ክፍል የሚካሄደው የኢትዮጵያን መንፈስ ተላብሷል ይላሉ። ይሄ ነገሮች በምን አቅጣጫ እየተካሄደ ነው? እየሄደ ነው ትግሉ? ካልሆነስ ምን መደረግ አለበት?
ምን ማደረግ እንዳለበት እንግዲህ በጣም እኔ መፍትሄ ልሰጥ አልችልም። ግን ትግሉ በጣም ጥሩ አይነት ትግል ይመስለኛል። ምክንያቱም ኢህአዴግ ህወሓት በስልጣኑ በነበረበት ጊዜ ራሱ ያመጣው ትግል ነው። ምክንያቱም ኢህአዴግ ወይ ህወሓት ኢህአዴግ እንግዲህ መንግስቱ ስብ ነው። ህወሓት ደግሞ የዋናው ከውስጡ ሁሉንም የሚያንቀሳቅሰው የትግራይ ድርጅት ነው። ችግርን እንደ መፍታት ችግርን እየፈጠረ ነው የሄደው እስካሁን ድረስ። አንዱን ችግር ሲወልድ ያንን ችግር ለመግታትና ለመፍታት እያለ በሌላ ችግር ይተካዋል። ይሄ ነው እንግዲህ ሁኔታን የፈጠረው። ዋናው ነገር የተፈጠረው አንደኛ ኢትዮጵያን ኢኮኖሚም ሆነ ስልጣንም ሆነ ህዝቡንም ሆነ ፍርድ ቤቱንም ሆነ በሙሉ ከስልጣኑ ስር ነው ያደረገው። በሁለተኛ ደረጃ ደግሞ በ1992 ላይ ከኤርትራ ጋር በመዋጋቱና ኤርትራንም ነጻ ሀገር በማድረጉ ራሱ ጠላት አፍርቷል። ያንን ጠላት ከዛ ጠላት ለመከላከል ስል ትግራይን በቀኝም በግራም በደቡብም በምስራቅም ያስፋፋ የሌሎችን በታሪክ የታወቁትን የኢትዮጵያ ክፍለ ግዛቶችን አገሮች ወስዷል። ይህም ከትግራይ ጋራ ቅራኔን እንዲፈጥር አድርጓል። እንግዲህ ትግራይ ከላይ ባንድ ጠላት ነው ተከባለች ኤርትራ። በሌላው በኩል ደግሞ ከወሎም ከጎንደርም ከአፋርም ከሁሉም ጋር በመጣላት ላይ ነው ያለችው። እንግዲህ ይሄ ራሱ የፈጠረው ችግር ነው። ብዙ ጊዜ እንደዚህ አይነቱ ችግር ሲፈጠር እነዛ ፈጣሪዎቹ ባለሙበትና በተለሙበት መልክ አይሆንም። ከፍተኛ ችግር የራሱን ወልዶ ነው የሚቋቋመው። ለምሳሌ ሶማሌ ኢትዮጵያ ሶማሌን ለማስፋፋት ስትል የኢትዮጵያን አካላት ለመውረር በቃች፣ ግን በመጨረሻ ላይ ራሷ ተበታትና ነው የቀረችው። በዚያው መልክ ደግሞ እነ ሂትለርም እንደዛ አደረጉ። ማለት የጀርመንን ህዝብ አንድ ለማድረግ ጀርመንን ከዚያም ከዚህም መረት ቀናንሶ መውሰድ አለብን እያሉ ሲይዙ ሳለ ያ ደግሞ በመጨረሻ ላይ ያፈራው ጀርመን ተከፋፍላ እንድትቀር ነው ያደረገው። አሁንም ትግራይ ያለበት ሁኔታ በዛ ነው። የህዝብ ማመጽ የተወለደው ከዛ የተነሳ ነው። ማለት የኢኮኖሚ ቁጥጥር፣ የፖለቲካ፣ የፍርድ ቤቱ ቁጥጥር በተጨማሪ ማለት ነው። ይልቁንም እዚህ የወልቃይትና የጸገዴ መረት ወደ ትግራይ ማስገባቱ ከወሎም ደግሞ መወሰዱ የአማራን የአማርኛ ተናጋሪ እንግዲህ አማራ ይላሉ። እኔ አማራ የሚባል ብሔረሰብ ወይ ጎሳ አይደለም፣ አማርኛ ተናጋሪ ህዝብ ነው። አማርኛ ደግሞ የኢትዮጵያ እንደ ደጋግም እንዳልኩት የኢትዮጵያ ህዝብ ቋንቋ ነው፣ የአንድ ብሔረሰብ ቋንቋ አይደለም። በዛ አካባቢ ከፍተኛ ተቃውሞ ፈጠረ። በሌላው ደግሞ ያው የትግራይ የኔ ያህል ሀብታም ስላልሆነ አብዛኛዎቹ እነዚህ በስልጣን ያሉት ሀብትና ገንዘብ የሚገኘው በደቡብ መሆኑን ስለተረዱ ከፍተኛ ኢንቨስትመንት ያደረጉት በአዲስ አበባ ነው። የአዲስ አበባ መረቱ እየጠበበ ሲሄድ ደግሞ የግዴታ እነሱ በቋንቋ የመሰረቱት የኦሮሞ ህዝብ ኦሮምኛ ተናጋሪ ህዝብን መሬት መንጠቅ ጀመሩ። ያ ደግሞ የራሱን አስተዋጽኦ አበረከተ ማለት ነው። ከኦሮሞ ህዝብ ጋር ከፍተኛ ግጭት ፈጠረባቸው። አሁን እንግዲህ ሁናቴው በዛ ደረጃ ነው ያለው። እንዴት ነው መፍትሄ ይገኛል የሚለው ጥያቄ መፍቼ ከኢሃደግ ከህዋት እንደማይመጣ ይመጣል ብሎ መጠበቁ ዝም ብሎ የህልምንጀራ እንደማለት ነው። መፍቼ ከነሱ አይመጣም። አሁን እንግዲህ መፍቼ ሆኖ እየቀረበ ያለው እነዛ ኢሃደግ የፈጠራቸው መንሰራሪያና መስፋፊያ ድርጅቶች ራሳቸውንና ምንነታቸውን ያወቁ በፌደራሉ መንግስት የተፈጠነ ስልጣን ክፍፍልና የኢኮኖሚ ክፍፍል ለኛ መዳረስ አለበት ይያሉ አይናቸውን እየከፈቱ ናቸው። እንግዲህ በኦሮሚያ አካባቢ የምናየው ይሄን ነው። ከዚህ በፊት በኦሮሚያ ወደ 6 ፕሬዝዳንቶች ሊቀመንበሮች ነበሩ። እነዚህ ሊቀመንበሮች ዝም ብለው አገራቸው ሲበዘበዝ ሲዘረፍ ሀብታቸው ሲወሰድ ህዝባቸው ሲጨነቅ አይናቸውን እንዳላዩ አድርገው እና ያው የህዝቡም ጭንቀት ከፍተኛ እና እንዳሁኑ አዘንጋጭ ስላልነበረ ተቀብለውት ነበር። አሁን ግን በስልጣን ያሉት እንደነ ለማ መገርሳ ያሉት አይ የፌደራሉ መንግስት ህገ መንግስት በግብር ላይ መዋል አለብን በዚህ ምክንያት ኦሮሚያን የሚገዛው የኦሮሚያን አስተዳደር የሚያካሂደው የኦሮሚያ መንግስት ነው እንጂ የፌደራል መንግስት መግባት የለበትም ይያሉ። በዛ በህገ መንግስቱ የተቀረጸላቸው ነገሮች ወደ ግብር ለመተርጎም እየሞከሩ ናቸው። ያም ከፍተኛ ቅራኔ ፈጥሯል። ምክንያቱም ኢሃደግ እስካሁን ድረስ ማንንም ሳይጠይቀው ማንንም ጣልቃ ሳይገባበት ሊዘርፍ ነው የፈለገ ነበረው ይዘርፍም ነበር። አሁን ግን ያሱ ራሱ በጀሌዎቹ አድርጎ ያጸደቃቸው ህገ መንግስት ተጠቅሞ እነዚህ የራሳቸውን ስልጣን እያደላደሉ ናቸውና እንግዲህ በትልቅ ችግር ላይ ነው ተውጦ ያለው ማለት ይቻላል። በቅርቡ ይህንን ለመፍታት እንግዲህ የህወሓት በላይነት አለመኖሩን ለማስረዳት አንዳንድ እርምጃዎች እየወሰደ ነው። ለምሳሌ ብዙ ጄኔራሎች ብዙ የጦር መኮንኖች ፈጥሯል። እነዚህ የጦር መኮንኖች እንግዲህ ህወሓት ምን ለማድረግ እንደፈለገ ለማወቅ በጣም አስቸጋሪ ነው። ግን የሚያሳየው ምንድን ነው? በስልጣን በመስጠት እና በማታለል የኛም ገዥዎች አሉ የኛም መኳንንቶች መኮንኖች አሉ በማለት ህዝቡን የማታለል እርምጃ መውሰዱ ይመስለኛል። ምክንያቱም ወጣቶ መኮንኖቹ ካለው ቦታ ጋር ሲተካከሉ ምንም አይነት ስራ ያላቸውም አይመስልም። ምክንያቱም ዝም ብሎ የኢሃደግ የህወሓት ኩሊዎቹ ነው ቁጭ እንዲሉ ነው እንጂ ሌላ ጥቅም ያላቸው አይመስለኝም። እንግዲህ በተቻለው መጠን የተቻለውን ድንጋይ እያፈናቀለ መሳሪያ እየተጠቀመ ሁናቴውን ሊቆጣጠር እየሞከረ ነው። በዚህ ምክንያት ያ ሁናቴ ይቆጣጠር አይቆጣጠር የህዝቡ አመጽ ነው የሚወስነው። አሁን እንግዲህ ህዝቡ ይሰማ ያለው ወላፌን የህዝቡ አመጽ ማለት አስተዳዳሪዎቹ ማለት ነው ይቅርታ ከህዝቡ የሚመጣባቸውን ወላፌን ለመቃወም ስሉ በቀላሉ ለህወሓት ገዥነት የምትተባበሩ አይመስለኝም። በዚህ ምክንያት ከእጃቸው ያመለጠ ይመስላል። ግን እንደዛ ብለን ደግሞ እንዳንደመድም ህወሓት ይሄ ለመጀመሪያ ጊዜ አይደለም የወደቀው። ማለት እንደዚህ አይነት ችግር የገጠመው ለምሳሌ በ1900 በ2000 ዓመት የኤርትራ ጦርነት ስመጣ አሁን አብቅቶታል እስከ ማለት ደርሶ ነበረ። ከዚያም በቅንጅት ምርጫ ሲደርስ አሁን ህወሓት በቃ መጨረሻ ደርሷል ተብሎ ነበረ። አቶ መለስ ሞት እንደዛም ተብሎ ነበረ። ግን እያገገመ እንደገና ከተቀበረበት ለመነሳት ችሏል። አሁን እንግዲህ ከዚህ በፊት ያልታየው አዲስ ነገር ቢኖር ከፍተኛ ህዝብ አመጽ አለመታየቱ ነው። በዛን በነዛ ጊዜዎች ማለቴ ነኝ። አሁን እንግዲህ ያ ከፍተኛ ልዩነት አምጥቷል። አውሮፓውያን አፍሪካን ሲገዙ ሳለ በታሪክ መልከየትን እንደሆነ ነው። አፍሪካውያን ብዙ ጊዜ ፈጃቸው የአውሮፓውያንን ሁናቴና ጭንቅላታቸውን አተሳሰባቸውን ለመረዳት ወደ 50 ወደ 70 ወደ 150 ዓመት ነው ፈጃቸው። የኢትዮጵያ ህዝብ በመጀመሪያ ላይ ተከፋፍሎ ነበር። የጎሳ ፖለቲካ፣ የዘር በቋንቋ የተመሰረተ ቋንቋ የፖለቲካ የሚያዋጣቸው መስሏቸው ነበር። አሁን ግን እየተረዱት ይሄዱ ይመስለኛል። የአቶ ለማ መገርሳ አተሳሰብና አካሄድ የሚገልጸን ከሆነ ያንን አተሳሰብ ህዝቡም እየተጋራ ይሄደ ይመስለኛል። የዘርና የቋንቋ ፖለቲካ እንደማያዋጣ ያደግም እንግዲህ ልክ አፍሪካውያን ከመቶ ዓመት የፈጃቸውን ኢትዮጵያውያንም በ26 ዓመታቸው የኢህአዴግ ፖለቲካ እንደማያዋጣ እያወቁ እየሄዱ ያሉ ይመስለኛል። እንግዲህ እኔ በዛ መልክ ነው የማየው። እንግዲህ ከዚህ በፊትም ያደገ አብቅቶታል ሲባል ተነስተዋል። አሁን ግን የህዝቡ አመጽ ከፍተኛ ልዩነት የሚያመጣ መስሎ ነው የሚታየኝ።
መልካም። አንድ ቦታ ላይ ስቲል አነሷት ጥሩ ግምገማ ለሰጡን አንጮቻችንን ብዙ ትምህርት የቀሰሙ መስለናል። አንድ ይቅርታ የዳማራው ነገር በሚመለከት ያነሱት አንዳንድ ሀሳቦች አሉ። በዚህም ጓውይታ ላይ አንስተን ምን ለጥያቄና መስ መግባት የለብንም በላይ ጊዜ እንግዲህ አጋጣሚ ከሆነ እንወያይበታለን። አማራውን እንግዲህ እንደ ነገድ አለሁ ብሎ ተድራይቶ እየታገለ ነው። ወያኖችም ደግሞ ጣላታችን አማራ ነው ብሎ በፕሮግራም ላይ አስፍረው ነጥለው የመጡት ነውና ይሄ ነገርን አማራው የሚባል የለም እንዴ የሚባል ነገሮች ላይ ትንሽ አወዛጋቢ ነገሮች ስላሉ ምሁራኖቻችን እንግዲህ በላይ ጊዜ እንድትሳተፉበት እናረጋለን። በእኛ ግምት ግን አማራው ነገድ አለ በኢትዮጵያ ውስጥ ብዙ ሚሊዮን ቁጥር ያለው ባለፈው ወያኔ ዘመንም ቢሆን ተለይቶ በገደል ሲወረወር በቤተክርስቲያን ሲቃጠል ይኖር ነውና ይሄንን ነገር ስቲንግሪ ለሚከተለው ውይይታችን ምናልባት እንመለስበታለን የሚል ነገር አለ። እንትና ሳይታውን እናከብራለን። ወደሚከተለው ጥያቄ ላምራና አንድ በዚህ ባነሳ ነው በተዋየ ነው የግብግብ ሁኔታው መስቅልቅል ሁኔታ ባገራችን ታሪክ ራሷን ተደግማለች የሚል አባባል አለ። ይሄን አገላለጽ የሚዛመዱ ሁኔታዎች ባገራችን ያየን ነው። የጎሳ ድርጅቶች ባለም አቀፍ የጸረ ኢትዮጵያ ለታገዘ ሽግግር መንግስት በሚል ጥሪ ተሰባስበዋል። እነዚህ ጥሪውን የሚያስተናግዱትም ሆነ በእንግድነት የሚያስተናግዱ ለወያኔ ዘር ፖለቲካ ፍጹም ፍቅር ያላቸው ናቸው። እና በአገራችን በክርስትና እምነት ማንደጋገላለጽ አለ። ታቦት በተራ የማንገስ ይነክሳል ይባላልና ከዘረኛ ወያኔ ወደ ሌላኛው ዘረኛ ለመሸጋገር ከፍተኛ ጥርፊያ ላይ ናቸውና ይህ ሁኔታ ግን የሚታየው በዲያስፖራው ውስጥ ነውና ይሄ ነገር እንዴት ነው በምን መልኩ መለከቱታል? የሽግግር መንግስት ማን ነው ይሄንን ሊመሰረት የሚችለው? ይሄ ባሁን ወቅት ጥሪ ምን ኃይሎች ማቀፍ ይኖርበታል? እንዴትስ መፈታት አለ? እንደው የኢትዮጵያዊነቱን አመለካከት እንዲያጋሩ ለማለት ነው። ችግሩ በጣም ስክልክል ያለ ቢሆንም አመሰግናለሁ መስመሩ ልርሶ ነው።
እሺ እግዚአብሔር ይስጥልኝ። ግን እቺ መጀመሪያ ያነሳው ጥያቄ አለባብሶና እንግዲህ ምንድነው አመሳስሎ ማየቱ ጥሩ አይመስለኝም። እኔ ከዚህ በፊትም በመጠኑ ጽፌያለሁ። ኢህአዴግ የደደቦችና በእኔ አተሳሰብ የደደቦችና የማጅራት መቺዎች ስብስብ ነው። እውቀት የለውም። በኢትዮጵያ ታሪክ እውቀት የለውም። እውቀቱ የተመሰረተው በቡና ቤት ታሪክ ላይ ነው ወይ ደግሞ በየጊዜው በ1960ዎቹ ገና ለአቅመ አዳም እና ለብስለት ያልበቁ ተማሪዎች ይነዙት በነበረ ታሪክ ላይ የተመሰረተ እውቀት ነው ያለው እንጂ እነዛ በነሱ በትግራይ ልጆች መካከል የተማሩቱ የበሰሉቱ ባላቸው አስተሳሰብ አይደለም የተመሰረተው። እንግዲህ በአጭሩ ልመልስልህ አማራን በተመለከተ አማርኛ ከ6 ከሰባት መቶ ዓመተ ምህረት ጀምሮ የኢትዮጵያ ህዝብ ግዕዝ እንደወደቀ የኢትዮጵያ ህዝብ ቋንቋ ሆኖ የተፈጠረ ቋንቋ ነው። ማለትም የአክሱም መንግስት ወደ ሶማሌ ወደ ጅቡቲ ወደ ሳውዲ አረቢያና ወደ ግብጽ ማከባቢ የተስፋፋ ሲሄድ ከወታደሩ ከያቅጣጫ ተውጣጣ ወታደር ስለነበረ መነጋገሪያ አቃተውና በአሁኑ ዘመን ክሬዮል ወይ ፒጂን የሚባል አይነት ቋንቋ መመፍጠር ግድ ሆነ። በተማሪኛም በዚያ መልክ ነው የሚታየው። በዚህ ምክንያት ከዛ ዘመን ጀምሮ የኢትዮጵያ ህዝብ ቋንቋ ሆኖ አለ። በዚህ ምክንያት የአማራ አማ እንግዲህ በታሪክ መሰረት ያየን እንደሆነ አማራ የምትባለው አካባቢ በጣም የተወሰነች ናት። ይሄን እንግዲህ የኢትዮጵያ ታሪከ ነገስታት ብቻ አይደለም የሚሉት፣ የኢትዮጵያ ታሪከ ነገስታትም ሆነ የአረቦች በየጊዜው ይጽፉት የነበረም ሆነ የአውሮፓውያን ጸሐፊዎች የሚያምሉት ነገር ሆነ አማራ ስሉ የሚያመለክቱት በወሎ ውስጥ ያለች አንዲት ምጥጥል በላት አካባቢ ነው የሚያሳዩ እንጂ ቋንቋውን አይደለም። ቋንቋው ግን የሀገሩ ህዝብ ቋንቋ ነው። ይሄ በየትም የተለመደ ነው። እንግሊዞች ከመስፋፋታቸው በፊት እንግሊዝኛ የሚባል ቋንቋ አልነበረም። ጣሊያኖችም እንደዚህ። እንግዲህ የማዕከላዊ መንግስት ስስፋፋ ከሱ ጋራ አብሮ የሚሄድም ነገር አለ። ማለት ቋንቋ ነው እንግዲህ የማዕከላዊ መንግስት አባል ከሆንክ የራሱን የመግለጫ ቋንቋ ታከብራለህ። በዚህ ምክንያት አማርኛ በትግራይም ሆነ ከሸዋ ከኦሮሞ ሁሉም የነገሱት ነገስታት የሚናገሩት ቋንቋ ስለነበረ ከጎሳ ጋራ የሚታመር ቋንቋ አይደለም ማለት ነው። እንግዲህ ወደ ሁለተኛው ጥያቄ ልሂድ። ዋነኛው ጥያቄው ምንድነው? ይሄ ምንድነው የጎሳ ድርጅት በጎሳ ላይ የተመሰረቱ ድርጅቶች በየቦታው እየተቆለቆሉ ስልጣኑን ለመረከብ እየተዘጋጁ ናቸው የሚል ነው። በጣም ጥሩ ጥያቄ ነው። እኔ ግን ከመጀመሪያው ሊል የምፈልገው ለውጥ ከውጭ ያሉት ድርጅቶች በአሁኑ ጊዜ በኢትዮጵያ ውስጥ ከፍተኛ ሚና ይኖራቸዋል ብዬ ይህን ያህል አላምንም። ምክንያቱም ከኢህአዴግ የሚለዩበት መስመር የለም። የሚሉት ያለው ምንድን ነው? ኢህአዴግ ያዋቀረው በጎሳና በባህልና በቋንቋ የተመሰረተ አገዛዝ ጥሩ ነው፣ የኢትዮጵያ ሁናቴ ያንጸባርቃል። የጠፋው ምንድን ነው? በስነ ስርዓቱና በህጉ መሰረት አልተካሄደም ነው የሚሉ። ይሄ በጣም አንደኛ የሚያም አወዛጋቢ መልስ ብቻ ሳይሆን በታሪክም ሊያካሂድ የሚችል አይደለም። አውሮፓውያን አፍሪካን ሊገዙ ሲፈልጉ የሌለውን ጎሳና ቋንቋ ፈጥረው እንዲመቻቸው ሀገሩን በዛ መልክ ነው የዋቀሩት። ኢትዮጵያ ይህንን አመልጣለች። ያመለጠችበት ምክንያት ምንድነው? በአድዋ ተዋግታ ጣሊያኖች እንዳይገዟት አድርጋ አገሬን የማዋቅረውና የሚገነባት በራሳችን በኢትዮጵያውያን መነጽርና እይታ ነው እንጂ አውሮፓውያን በሚጭኑብን እይታ አይደለም፣ ግንዛቤ አይደለም። ሁለተኛ ደግሞ በ1935 ዓመተ ምህረት ጣሊያን እንደገና መጣ። ኢትዮጵያን ልክ ወያኔ ባደረገው መሰረት በቋንቋና በባህል አደራጅታ ሀገሩን አስተዳድራለች። በአምስቱ ዓመት ኢትዮጵያ ህዝብ እንዳይገናኝ የኢትዮጵያ ነው የኢትዮጵያ ቋንቋ ነው የምትለውን አማርኛ ህዝቡ እንዳይናገር ዲአማሪዛሲዮን የሚብል እርምጃ ወስደው በግብር ላይ አውለውት ነበር። ዲአማሪዛሲዮን ማለት ምንድን ነው? አማርኛ እንዲሞት ማድረግ፣ አማርኛ የሚናገረውም እንዲጠፋ ማድረግ። ምክንያቱም ጣሊያኖች ራሳቸው በቋንቋ ደረጃ የመጡ ወደ ኢትዮጵያ መጡት በጣም ዝቅተኛ ክፍል ስለነበረ የጣሊያንኛ ቋንቋ አይችልም ነበር። በዚህ ምክንያት የሚናገሩ በየአካባቢያቸው በነበረው ቋንቋ ስለሆነ አማርኛ ካደገና እንዳለ ከተተወ እነዚህ ጣሊያኖች ዙሮ ዙሮ ደግሞ ራሳቸውን በጋራ ቋንቋ መግለጽ ከፈለጉ የግዴታ አማርኛን ያውቃሉ ብሎ ፈርቶ ነው እንግዲህ አማርኛን ለመግደል የፈለገው። በዚህ ምክንያት በየቦታው የጣሊያን መንግስት ትምህርት ቤቶች አስፋፋ ስል በኢትዮጵያ መንግስት ያቋቋማቸውን ትምህርት ቤቶች ለኢትዮጵያውያን ማለት ነው ከጣሊያን ግዛት በፊት ያቋቋማቸውን ትምህርት ቤቶች ከኢትዮጵያውያን ነጥቀው ወስደው ለጣሊያኖች አዋሉት። ኢትዮጵያውያን ደግሞ ከአምስተኛ ክፍል በላይ እንዳይማሩ የተማሩት ደግሞ እንዲገደሉ አደረገ። እንግዲህ ያንን አተሳሰብ እና አከፋፈል ኢትዮጵያ አይሆንም ብላ በአምስት ዓመት ጦርነት ውስጥ በጀግንነት ተዋግታ ከሽፋለች። አሁን እነ ኢህአዴግ ህወሓት መጥተው ያንን መመሪያ ነው በግብር ላይ ለማዋል የፈለጉት። እነዚህ ጣሊያኖች እና አውሮፓውያን በአፍሪካ ላይ የጫኑትን ጥቁር ህዝብ በተራቀቀ መንገድ ለማሰብ አይችልም፣ በሰው መብት ደረጃ ማሰብ አይችልም። ማሰብ የሚችለው ምንድነው? በደምና በስጋ በመወራረስ በጎሳ ደረጃ ነው። በዚህ ምክንያት ይሄን ለነሱ መስጠት የለብንም የሚል አተሳሰብ ነው እንግዲህ የጣሉብን። በአንደኛ የኒቀት ነው። ጥቁር ህዝብ ከጎሳ በላይ ሊያስብ አይችልም ማለት የተራቀቀ የማሰብ ችሎታ የለውም ብለው ነው እንግዲህ ያሰቡት። ግን ኢትዮጵያውያን ያ እንደማይሰራ ጣሊያኖችን ካሸነፉ በኋላ በግብር ላይ መስርተው ኢትዮጵያ በብሔራዊ ደረጃ በተራቀቀ በኢትዮጵያዊነት ደረጃ ለማነጽ በቅቷል። አሁን ኢህአዴግ መጥቶ ያንን ነው ያፈረሰው። አሁን እነዚህ ድርጅቶች መጥቶ ያንን አለማ ከገፉ አፍሪካውያን እንደምናውቀው እንደምሳሌ ጋና አሁን በአፍሪካ ውስጥ ከፍተኛ አድናቆትን ያተረፈ ጋና ነው። ለብዙ ጊዜ ብዙ ችግር ከተፈጠረ በኋላ እነዛ ወታደሮች ከአንድ መንግስት ግልበጣ ወደ ሌላ መንግስት ግልበጣ ከሄዱ በኋላ በመጨረሻ ላይ እንደማዋጣቸው ሲያውቁ ወደ ህዝባዊነት ወደ ህዝባዊ ግዛት ነው መጡ። አሁን እነዛ አማመን እንግሊዞች የፈጠሩት የጎሳ ስርዓት ጥተው በጎሳ መደራጀት በጎሳ የመንግስት ስልጣን መያዝ ህገ ወጥነት ነው ብለው በህጋቸው በደንብ አድርጎ አስቀምጠውታል። እኛ ግን ወደዛ ነው የምንሄድ ያለ ነው። ይሄም ደግሞ የማያዋጣ ነው። ምክንያቱም በጎሳ ማሰብ ከጀመርን እርስ በርሱ መተላለቅ አይቀርም። አሁን በሶማሊያ አይተናል። ኦሮሞች ለስንት አመታት ለስንት ዘመናት ከኖሩበት አካባቢ ተፈናቅለው በቅርቡ ወደ አካባቢው በመጡት ሶማሌዎች ተተክተው ወደ 1 ሚሊዮን ህዝብ ነው እንግዲህ የፈጀው። ያ ነው እንግዲህ ለማ መገርሳንም እነዚህ ኢህአዴጎች ህወሓቶች በእኛ ላይ እየተሳለቁና በእኛ ላይ እየተጫወቱብን ነው ያለው። ስለሆነ የራሳችንን ህዝብ ፍላጎት ማሟላት አለብን ብሎ የተነሱት። በዚህ ምክንያት እነዚህ በጓሷ ላይ የተደራጁ ድርጅቶች እኔ እንደማስበው ከጊዜ ወደ ኋላ አይቀሩ መሰለኝ። ብዙ ወጣቱ ኢትዮጵያዊ እንግዲህ ኢትዮጵያ ህዝብ አብዛኛው ወጣቱ ነው። የጎሳ ድርጅት እንደማያዋጣ እያዩ የመጡ መሰለኝ። እንግዲህ የጎሳን ድርጅት ወደፊት የሚገፉት ያሉት እነዛ የ1960ዎቹ ሪዝራጆችና ምንድነው ሪዝራጆችና ቀሪዎች ናቸው። በዚህ ምክንያት የሚያዋጣ አይመስለኝ። እነ ለማ መገርሳም ሌሎችም በሱ ደረጃ ያሉት ከኢትዮጵያውነት ውጪ ሌላ የሚያዋጣ እንግዲህ እኔ እንዳልኩት የሱ አቋም የስልት ይሁን ወይ እውነተኛ ይሁን እስካሁን ድረስ በደንብ አልተጣራም። ግን ከምናገረው ንግግር ከተነሳን እውነትም ሰውየውም የተማረ ስለሆነ የተማረውም የፖለቲካ ትምህርት ስለሆነ እንግዲህ በቅንነት መንፈስ የሚሄድ ነው መስለኝ። እንግዲህ አሁን እነዚህ ሰዎች መሄድ ያለባቸው ሀገሪቷ እንዳትበታተን ኢትዮጵያውነት እንዲበለጽግ እርስ በርስ ተባብሮ እንዲሰራ እንዲፈቃቀር እንዲዋሃድ ከተፈለገ በጎሳና በቋንቋ የተመሰረተ ስርዓት ትቶ ወደ በኢትዮጵያውነት ላይ የተመሰረተ ስርዓት መሄድ ነው የሚያዋጣ ብሎ ካላሰቡ በስተቀር ወዴትም ሊሄዱ አይችሉም። ምክንያቱም ህዝቡ በጎሳ ደረጃ ካሰበ እድገቱ ከብልክ በላይ ወደ ኋላ ይመጣል። ምክንያቱም አጼ ምኒልክ በጎሳ ላይ የተመሰረተ ስርዓት ለሳቸው አልጠፋም ነበር። ግን ይባሳቸው ዘመን ትግሪኛ ተናጋሪዎች በጣም ተጠልተው ነበር። ምክንያቱም የአጼ ዮሐንስ ልጅ ከጣሊያን ጋር ተባብሮ የመረብ መላሽ ውል ተፈራርሞ ሁለተኛም ደግሞ ለአድዋ ጦርነት ያበቁት እሳቸው ስለነበሩ ብዙ ተጠልተው ነበር። ግን እሳቸው ያንን ጥላቻ አልፈው ምንድነው ያሉት? ትግሬ ብለህ በሌላው ቀርቶ በንግግር ደረጃ ካነሳ መጥተህ እንድታየኝ ካየኝም በኋላ ከፍተኛ ቅጣት እንደምገጥም እነግርሃለሁ። ምንም ካልቀጣሁ ምን በለኝ ብለው ነው እንግዲህ ያስፈራሯቸው። በመጨረሻም ላይ ትግሬ ሀገሩ አይደለም ወደ ቦታ ይግባ ካላችሁ ታዲያ እኔስ እዚህ አካባቢ በሸዋ ውስጥ በአዲስ አበባ ውስጥ ስንት ጎንደሬዎች አሉ ታዲያ ሀገሬ አይደለም ወደ ጎንደር ሂድ ሊላቸው ነው ወይ? ያ አተሳሰብ ዘመኑ አብቅቶታል ብለው ነው መለሱት። እንግዲህ በዛ መልክ ነው ማየት የሚገባን። አጼ ምኒልክ የተማሩ ሰው አይደለም። የተማሩት እንግዲህ የኢትዮጵያ ባህልና ግን ብዙ ጊዜ ሀሳባቸው የተራቀቀው በማስተዋል አሪቆ በማየት ኢትዮጵያ ምን አይነት ሀገር መሆን እንደሚገባት በማሰብ ነው። እንግዲህ እነዚህ የ1960ዎቹ ርዝራዦች መመለስ ያለባቸው የጎሳ ፖለቲካ ሳይሆን ኢትዮጵያዊነት፣ ማንኛውም ኢትዮጵያ በጎሳ ተከልሎ በውሸት የተመሰረተ ነው። አንደኛ ለምሳሌ በኦሮሚያ ውስጥ ከ10 ሚሊዮን በላይ የሆኑ ሌሎች ሌላ ቋንቋ የሚናገሩ ህብረተሰቦች አሉ። በዚህ ምክንያት በዛ ላይ ተመስርቶ ሳይሆን አንድ ኢትዮጵያዊ በኢትዮጵያዊነቱ የትም ሄዶ ስልጣን መያዝ፣ የትም ሄዶ መስራት፣ የትም ሄዶ መበልጸግ፣ የትም ሄዶ መብቱን ማስጠበቅ የሚችልበት ኢትዮጵያ ነው መፈጠር ያለባት። በዚህም ደረጃ ነው ማሰብ ያለባቸው። አለበለዚያማ ኢትዮጵያዊ ነኝ ማለቱ ምን ጥቅም አለው? ምክንያቱም ኢትዮጵያዊነት ካልበለጸገና ካልተገፋበት ያው በጎሳ መደራጀቱ ነው የሚያዋጣው። በጎሳ መደራጀት ደግሞ ምን ያህል ችግር እንደፈጠረ ሁላችንም እያየን ነው። እንግዲህ የጎሳ ድርጅቶች ትንሽ ሳይሆን በሰፊው ና አሪቆ ቢያስቡበት የሚሻል መሰለኝ። ግን የኢትዮጵያን ሁኔታ የሚወስኑ እነሱ አይደሉም። የሚወስነው አሁን እየተሰባ አካባቢያ እየተሰለፉ ያሉ የውጭ ሀገር ኃይሎች ለምሳሌ ኢህአዴግ ራሱ እንግዲህ በኢትዮጵያ ወንበር ተቀመጠው በኢትዮጵያ ህዝብ ወዶት ወይ አፍቅሮት ወይ መርጦት አይደለም፣ በአሜሪካኖች አለና በጠመንጃ ኃይል ነው። እንግዲህ እነዚህ በጎሳ ድርጅቶች በዛ መልክ ነው እንግዲህ ኢትዮጵያው ሊገቡ የሚችሉ እንጂ ያም ማለት ሁለተኛ ዙር ጦርነት መፍጠር ማለት ነው። ይሄ ማለት የኢትዮጵያ ህዝብ ስቃይና ችግር ምንድነው እሮሮ እየበዛ እንዲሄድ፣ እየተስፋፋ እንዲሄድ፣ እየጨመረ እንዲሄድ፣ እየተራዘመ እንዲሄድ ማድረግ ነው። እንግዲህ ዓለም በሙሉ ወደ ከፍተኛ ደረጃ በሚያስብበት ዘመን እኛ በጎሳና በደም እየተዋጋን ትደርሰኛለህ ትዛመደኛለህ በሚል ቋንቋ እየተዋጋን እንኖራለን ማለት ነው። በዚህ ምክንያት የሚያዋጣ አይመስለኝም ብዬ ነው የማየው። እዚህ የጎሳ ድርጅቶች በአሁኑ ኢትዮጵያ ቦታ ያላቸው አይመስለኝም፣ የውጭ ሀገር ጉልበት እስካልታከለበት ድረስ።
ነገሩን አነሳሁት ይሄንን የዚሁን ዓለም አቀፍ የሽምግልና በተለይ አሜሪካ በዚህ በስተጀርባ ሆና መታረጋቸው እንትኖች አሉ ተጽኖች የሚባል አለ ያወያኔ ማዳን ተቀዳሚ ጥቅማ ስለሆነ አሜሪካ በዚህ አንጻር ነው ከዚህ አንጻር ነው እንግዲህ ሌሎች ድርጅቶችም እየሰበሰቡና ያማከሩ ወያኔ ማዳን እንትኖች ሰጥቶ መቀበል እንግዲህ አንዳንድ ለስልጣን የሚያጋራቸው የመለመለ ነው የሚባል አለ እንግዲህ ከጊዜው ሂደት በኋላ ምን መለከተው ይሆናል ወደ ሳታችንም እየገፋ ነው አንድ ቅድም በመግቢያው ላይ ባነሳውት ኢትዮጵያ ግዜ ሁኔታ ላይ አንድ ቁልፍ የሆነ ነገር አንስተው ነበር ያ ሀገሪቷ ላይ ያንጃበበ ያለው የበቀይ ባህርና ዙሪያው ያለው የጂኦፖለቲካል እንትን እየተለዋወጠ መምጣቱን አጠቅሰው ነበርና እንደሚታየው አሁን በጅቡቲ በሶማሌ በኤርትራ ያለው የኃይል አስተላለፍ እንግዲህ ለሳውዲ ግብጽ በስተጀርባ ያሉበት ነው ይሄ ሁኔታ ለሀገሪቷን ሉዓላዊነት ላይ ተፈታታኝ የሆኑ ነገሮች እየመጡ ነውና ይሄ አገዛዝ እንግዲህ በአገራችን ምን ነው ይሄ አገዛዝ የኢትዮጵያን ጥቅም ያስጠብቅ ሳይሆን ያንድ ዘር ጥቅም ለማስጠበቅ የመጣ ነው ለዛም እንደሚሰራ በየጊዜው የሚናገረው ነው አንድ ነገር ቢፈጠር በኢትዮጵያ ሁኔታ ይሏላ የዚህ የግጭቶች ነገር ቢነሱ የኢትዮጵያን ህዝብ የሀገዛዝ በጦርነት ለማማገድ የሚያስችለው ሁኔታ አለ ህዝቡ ለኢትዮጵያ ህዝብ ወደዛ ደረጃ ሊገፋ የሚችልበት ሁኔታ አለ ወይ ከውያኔ ጋር ቆሞ መስዋዕት መክፈል ይኖርበታል ወይ ይሄ ነገር የዘን ሴናሪዮ ይመለከቱታል ማለት ግብጽ በኤርትራ በኩል ጦርነቱ ተቀሰቀሰ ወይንም ሶማሌ እንደገና በሌላ ኃይል ታግዛ ብትመጣ ወይንም ጅቡቲን በላ ነገር ታግዞ ይመጣ ይሄን ለመከላከል የሚያስችል ለኢትዮጵያነት ስሜት በኢትዮጵያ ህዝብ ውስጥ አለ ወይ?
ይሄ በጣም አስቸጋሪ ጥያቄ ነው። ኢትዮጵያ አሁን ባለችበት ሁኔታ በጣም አስፈራሪ ነው። አገሪቷ እስከመበታተን ልትደርስም ትችላለች ማለት ይቻላል። ምክንያቱም እነዚህ የውጭ ኃይሎች ቢመጡ ማለት አሜሪካ ካልሆነ በስተቀር ማለት ነው ኢትዮጵያ እንዳለች እንድትቆይ ለብዙ ዘመን ያልፈለጉ ኃይሎች ናቸው። ግብጽ ለምሳሌ ኢትዮጵያን ልትበታተን ያላደረገችው ስልት ያልሞከረችው ሙከራ የለም። ምክንያቱም ለግብጽ የኢትዮጵያ መኖር ከፍተኛ ጠንቅ ነው። ምክንያቱም የአባይ ወንዝ መንካት ማለት ግብጽ እንዳትኖር ማድረግ ማለት ነው። ይሄ እንግዲህ ከጥንት የታወቀ ነው። በ500 ዓመተ ምህረት ከክርስቶስ በፊት የነበረው ሄሮዶቶስ የሚባል የታሪክ የመጀመሪያ ታሪክ ጸሐፊ እንደገለጠው ግብጽን ዙሮ ካየ በኋላ አለ አባይ ግብጽ የለችም። የግብጽ ስልጣኔ እነዛ ፒራሚዶቹ፣ መስኮቹ፣ ስልጣኔው በሙሉ የተመሰረተው በአባይ ነው። እዚህ ምክንያት አባይን መንካት ግብጽን ማጥፋት እንደማለት ነው። እዚህ አገር ምንድነው የሚባለው ዋነኛው ምንድነው የሀገሩ ህልውና የተቋቋመው በአባይ ላይ ነው። በዚህ ምክንያት ከአፄ ዮሐንስ ጋር በ1800ዎቹ ላይ በጉንዳ ጉንዴ በዛው በጉራ የተዋጉት ማን ነው ሀረሪን የያዙት ከዛ አስተሳሰብ ተነስቶ ነው። ግን ምንም ቢያደርጉ ኢትዮጵያን ኃይል ሊያሸንፉ አልበቁም። ያልበቁበት ምክንያት ምንድነው? ኢትዮጵያውያን እርስ በርሳቸው ቢባሉም እርስ በርሳቸው ቢጣሉም የውጭ ሀገር መጣ ሲባል ግን ተባብረው መዋጋታቸው አይቀርም። ምክንያቱም ነጻነታቸውን እንደነጻነታቸው አድርጎ የሚወዱት ነገር የለም። በዚህ አተሳሰብ ከሄድን ኢህአዴግም ኢትዮጵያን ቢያስተባብር አብረው ሊዋጉት አብረው ተባብረው የውጭን ጠላት ለማጥቃት የማይሄዱበት ምክንያቱ አይታየኝም። በሌላው በኩል ደግሞ ያው ኢህአዴግም ደግሞ ከዛ ጦርነት በኋላ ራሱን የሚችል በስልጣን ላይ የሚቆይ ግዛት ሆኖ ሊቀር አይችልም። ምክንያቱም ለምሳሌ ከኤርትራ ጋር ከተዋጋ በኋላ አድመጥማጡ ነው የጠፋው። በዚህ ምክንያት በዛ ደረጃ ከሄደ አሁን መሪ አልባ የሆነ ድርጅት ስለሆነ ከዛ ጦርነት በኋላ ህይወት ይኖራል ብዬ አላስብም። በዚህ ምክንያት በሌላ በኩል ደግሞ ግብጾች እንግዲህ ከሆነላቸው ወይ አረቦች ከሆነላቸው በሁለት መስመር ነው መመሪያ ነው የሚያዱት። አንደኛው የኢትዮጵያ ህልውና ለአረቦች በሃይማኖት ደረጃም ሆነ በዓለም አቀፍ ፖለቲካ ደረጃም ሆነ በጣም ጠንቅኛ ሀገር ነው። በዚህ ምክንያት በተቻለ መጠን መከፋፈል እና እርስ በርሱ መበጣጠት ያለበት ሀገር ብለው ነው የሚያስቡ። በዓለም ደረጃ ለምሳሌ ቀይ ባህርን የአረብ ባህር ምን እንዳደርጉ የውጭ ሀገርን ቢመጣ ከነሱ ጋር እንዳይተባበር የሚያደርገው የኢትዮጵያ ሁናቴ ነውና በዚህ ምክንያት ከብዙ ጊዜ ጀምሮ ኢትዮጵያ የአረብ ጠንቁና ነው የምትታየው። ግብጾችን ደግሞ ልክ እንዳልኩት በአባይ ባህር ማለት ነው። እዚህ ምክንያት ሁናቴው በጣም ውዝግብና ውስብስብ ነው። ይሄ ነው ማለት አይቻልም። ግን እኔ እንደማስበው አሁን ባለበት ሁናቴ ህዝቡ ይልቁንም ወጣቱ ትንሽ ሳይሆን በመጠኑ ለየት ያለ አተሳሰብ ይዞ የመጣ አዲስ ትውልድ ይመስለኛል። ምንም እንኳ በጎሳ ክልል ደረጃ ተገጥቶ ቢያድግም ሰፋ ያለ የኢትዮጵያዊነት ስሜት እያበቀለ ያለ መሰለኝ ከኑሮ ደረጃ ተነስቶ ማለት ነው። እዚህ ምክንያት የኢትዮጵያዊነት መንፈስ እየተራመደ እየበለጸገ ሄዶ ህዝቡን አንድ ጋር የሚያመጣው ሌላ ኃይል ከዛ ፈንግሎ የሚወጣ ይመስለኛል። ኢህአዴግም ያኔ እንግዲህ አሁንም እየሞተ ያለ ድርጅት ስለሆነ መሪ አልባ እየሞተ ያለ ድርጅትም ስለሆነ ያኔ ምንም አይነት ኃይል አይኖረውም ብዬ አምናለሁ። ግን የውጭ ሀገርንስ ጠላት ለመቃወም ኢትዮጵያውያን አብረው አይታገሉም ብዬ አላምንም። እንግዲህ በ1990ዎቹ ላይ ኤርትራን ለማጥቃት ሄዱት ያን ጊዜ ያደግ ከትልቅ ጠንቅ ላይ ነበረ። ጦርነቱን ያነሳው ያው ከጠንቁ ለመዳን ፈልጎ መሰለኝ ህዝቡ አብሮ ተዋግቶ ያደግ ራሱ ተከፋፈለ። ይሄን ያን ትንሽ በመጠኑ ቋም ንግግር የምችል ማስተባበል የምችል ህዝቡን ማለት ማናወጥ የምችል መሪ ስለነበራቸው ስልጣን ለመቆየት በቅቷል። ከዚህ በኋላ ግን ያ ሁናቴ የሚፈጠርላቸው አይመስለኝም መጨረሻቸው ሊሆንም ይችላል ብዬ ነው የምገምተው እንግዲህ ከታሪክ ግንዛቤ ማለት ነው። ግን የጸደቀ በጣም የወጣለት አይነት ግንዛቤ ነው ብዬ ደግሞ አልመሰክርም። በጣም የሚያወዛግብና ይውስብስብ የሆነ ሁናቴ ስለሆነ እንግዲህ ችግሩን ሁናቴው ይፈታል፣ ችግሩ ይፈታል ብዬ ነው ማምነው። ግን የኢትዮጵያ ህዝብ ከማንም በላይ ነጻነቱን የሚወድ ስለሆነ በሌላው ተገዝቶ ብዙ ለጥቂት ጊዜ ነው በስልጣን ከሌላው ስልጣን ስር ቢቆይም መጨረሻ ላይ ግን ወደ አንድነቱ መጥቶ የውጭ ሀገር ጠላት ሳይቀበል የሚቀርና የሚያባረር መሰለኝ በዛ መልክ ነው ማየው።
አይ መልካም ጥሩ። ፕሮፌሰር ኃይሌ ላረቦ ሰዓታችን በጣም ገፍቷል። አንድ 5 ደቂቃ ያህል ወይንም ይቅርታ 3 ደቂቃ ያህል እንደውስጥ ማጠቃለያ ሐሳብ የሚሰጡት ካለ እንድንወስድና ውይይታችን በዚህ እንቆጫለን። እንዘጋበስ አስለቀረብ ነው ከይቅርታ ጋር
እግዚአብሔር ይስጥልን በመጋበዛቸው። እንግዲህ እኔ የምለው ምንድነው የኢትዮጵያ ሁናቴ በጣም በአሳሳቢ ደረጃ ስላለ እነዚህ በጎሳ የተደራጁ ድርጅቶች ይልቁንም ስለ ኢትዮጵያዊነትን ይዞ ከሚጓዙ ከሚቀናቀኑ ኃይሎች ጋራ ማለት ለመጋፈጥ ከፈለጉ ጎሳነትን ወደ ጎን ማድረግና ኢትዮጵያን ወደ አንድነት ለማምጣት መሞከር አለባቸው ነው ማለት። ይሄ ጎሳ ማለት በቋንቋ የተመሰረተ የሐስ የህብረተሰብ አደረጃጀት ጊዜው ያለፈበት በኢትዮጵያ ታሪክ ታይቶ የማይታወቅ ኢትዮጵያውያን የሚያምኑት እያንዳንዱ ግለሰብ በተለያየ ደረጃ በድህነትም ሆነ በባርነት ቢወለድ መጨረሻ ላይ ግን ሁሉም እኩል መሆኑን ነው የሚያምኑት። ሁሉም ከፍተኛ ደረጃ የሚደርስ ግለሰብ መሆኑን ነው የሚያምኑ። እንግዲህ ፈረንጆች ይህን አተሳሰብ በህብረተሰባቸው ለማጽነስ ዘመናት ነው የፈጃቸው። ኢትዮጵያውያን ግን በዛ ሐሳብ የተወለደ ህዝብ ነው። በጎሳ በቋንቋ በመደብ ሳይገታ የትም ሄዶ የትም ደርሶ ራሱን ለማስከበር የሚችል ህዝብ ስለሆነ በዛ ጽንሰ ሐሳብ ተመስርተን ኢትዮጵያን ለመገንባት መሞከር ይኖርብናል። አለበለዚያ ግን የማይሆን ሐሳብ የራሳችንን ሐሳብ ግንዛቤ የአይነት ግንዛቤና ታሪክ በሌለው ህብረተሰብ ለመጫን ነው የምንሞክረው። ይሄም የትም አዋጣም። በዚህ ምክንያት አተሳሰባቸውን በቀይሩና ወደ ኢትዮጵያዊነት ለመምጣት ሀገሩንም በጎሳ ሳይሆን በክፍለ ሀገራት ደረጃ ማለት ከታሪክ ስወርድ ስዋረድ እንደመጣው ታሪኩን ጠብቆ በዛ ታሪክ መሰረት በኢኮኖሚ በምጣኔ ሀብት በሚያመቻች ለህዝቡ እድገት በሚያፋጥን መንገድ ለመቋቋምና ሀገሩን ለማዋቀር እንዲሞክሩ እንግዲህ ያገናዝባቸዋለሁ። እነሱም ልብ ብለው ሰምተው በግብር ላይ ለማዋል እንደሚችሉ ተስፋ አደርጋለሁ። እንግዲህ አሁን ኢህአዴግ ይጠቀም ያለው ሁለት ነገር ነው። አንድ በኢትዮጵያዊነት ደረጃ ተቋቁም ያለው ማለት የአማራን ህዝብ ይወክላል ወይ የአማራን ህዝብ አብዛኛው ተከታይ ነው ብሎ ብዙዎቹን የሚያስረው በግንቦት ሰባት አማኝቶ ነው። የኦሮሞን ህዝብ ደግሞ ኦሮሞ ነጻ ግንባር በሚባለው አማኝቶ ነው። እነዚህ ሁለቱ ድርጅቶች ለህብረተሰቡ የሚጠቅሙት ጥቅም ምንድነው? ችግር መፍጠር ካልሆነ በስተቀር ምንም ስለማያደርጉ አብረው ወደ ኢትዮጵያዊነት መጥተው ይህንን መንግስት በትብብር ቢቃወሙትና ከህዝቡ ጎን ቢቆሙ ነው የሚሻለው ብዬ እንግዲህ ሐሳቤን በዛው ለዝጋ። እግዚአብሔር ይስጥልን በመጋበዝ ሰላም።
እሺ ፕሮፌሰር ኃይለ ላለሞ እንደተቀደሙ ግዛቶች የሰጡንን ትምህርት ማብራሪያ የሰጡ ያጋሩንንም ስጋት ኢትዮጵያ ሁሉ የሚጋራ ይመስለኛል። እግዚአብሔር ይስጥልን። በአድማጮቻችን በኢትዮጵያነት ሬዲዮ ዝግጅት እንደማራሴ ስም መስካናን ያቀረብኩ ሰናበታለሁ። ተህና ይሁኑ። ጤና ይስጥልኝ።
አድማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ወደ ማጠናቀቁ ላይ ተቃርበናል። የዛሬውን የካቲት 4 2010 ወይም ደግሞ እንደ አውሮፓውያን አቆጣጠር የፌብሩዋሪ 11 2018 ስርጭታችንን ያስተናግድናችሁ ተኮላ ወርቁ እኔም ወርቁ ሞላ ደህና ቆዩልን እያልን እንሰናበታለን። መልካም ሳምንት። ድል ለኢትዮጵያ ሕዝብ።